My dear young women, it is a great
privilege. በዚህ ምሽት በእናንተ ፊት ለመቆም በመቻሌ ታላቅ ምስጋና እና አድር ይሰማኛል። እናንተ የምታስደንቁና የምታነሳሱ ናችሁ። 13ኛው የእምነት አንቀጽ የ2011 ዓመተ ምህረት የሚቻል ጭብጥ መልከት ነው። በዚህ ዓመት ወጣቶች መሰባሰቢያ በቅዱስ ቁርባን ስብሰባ ተሳታፊ ሲሆን 13ኛው የእምነት አንቀጽ ለነቱ ምን ትርጉም እንዳለው እና በእውነታቸው እንዴት እንደሚጠቀሙበት ወጣት ወንዶችና ሴቶች ሲካፈሉ ሰምቻለሁ። የመጨረሻው ከሁሉም ረጅምና ለመገምገም አስቸጋሪ የሆነ የእምነት አንቀጽ እንደሆነ የሚያውቁና ኤጲስቆጶሱ በቃል እንዲደግሙት እንደማይጠይቋቸው የሚፈሩት ብዙዎች አሉ። ነገር ግን ብዙዎቻችሁ የ13ኛው የእምነት አንቀጽ በብዛት ተረዳችሁ። 13ኛው የእምነት አንቀጽ የጻድቅ ክርስቲያን ሕይወት መመሪያ ነው። በታማኝነት፣ በእውነተኛነት፣ በንጹህነት፣ በቸርነት፣ በምግባረ ጥሩነት እናም በሁሉም ሰዎች ጥሩ ነገሮችን አድራጊ ለመሆን እናምናለን። በእርግጥም የጳውሎስን ምክር እንከተላለን ማለት እንችላለን። በሁሉም ነገሮች እናምናለን። በሁሉም ተስፋ አለን። በብዙ ነገሮች ተጽናንተናል። እናም ሁሉም ነገሮች ለመጽናት ለመቻል ተስፋ አለን በሚለው በ13ኛ መስክ አንቀጽ ውስጥ በሚገኘው ትምህርት ሁሉም ለመኖር ቢመርቱ ዓለማችን ምን አይነት እንደሚሆን ገምቱ። ፕሬዚደንት ሞንሰን እንደ ነቢይ ለመጀመሪያ ጊዜ በሰጡት ንግግር የ13ኛ የእምነት አንቀጽ ብዙ መሠረታዊ መመሪያዎች የመጡበትን በፊልጵሞስ 4:8 ውስጥ ጳውሎስ የመከረውን ጠቀሱ። ፕሬዚደንት ሞንሰን ስለምንኖርበት ጊዜ ፈተና እንዳለ በማስታወቅ ማበረታቻም ሰጡ። እንዲህም አሉ፣ በሥጋዬ ሕይወት አስቸጋሪ ጉዞ በደህንነት መንገድ እንድንቀጥል የሚረዳን የሐዋርያ ጳውሎስ ምክርን እንከተል። በዚህ ምሽት እኛ ደህና እንድንሆንና መንገዱ እንድንቀጥል የሚረዱን በ13ኛ የእምነት አንቀጽ ላይ ሁለት መሠረታዊ መመሪያዎችን ለመጥቀስ እፈልጋለሁ። ታማኝና እውነተኛ ለመሆን አስፈላጊ መሠረታዊ መመሪያ ምስክር አለኝ። መጀመሪያ ታማኝ በመሆን አምናለሁ። ታማኝ መሆን ምን ማለት ነው? True to the Faith የሚለው መጽሐፍ እንደሚያስተምረው ታማኝ መሆን ማለት በሁሉም ጊዜ ልባዊ፣ እውነተኛና ማታለል የማይገባ ማለት ነው። ታማኝ መሆን ከእግዚአብሔር የመጣ ትእዛዝ ነው። እናም በሙሉ ታማኝ መሆን ለደህንነታችን አስፈላጊ ነው። ፕሬዚደንት ሃንተር እንዳስተማሩት በጥብቅ ታማኝ ለመሆን ፈቃደኛ መሆን አለብን። እንዲህም አሉ፣ ከብዙ ዓመት በፊት ለራሳችሁ ታማኝ ሁኑ የሚሉ በጸሎት ቤታችን ውስጥ የተለጠፉ ማስታወቂያዎች ነበሩ። ብዙዎቹ በሕይወት ልዩ ያልሆኑ ነገሮችን የሚያሳዩ ነበሩ። የታማኝ መሠረተ መመሪያ የሚያድግበት በእነዚህም ነገሮች ነበሩ። በትልቅ ነገሮች የማይታመን መሆን በሥነ ምግባር መጥፎ እንደሆነ፣ ግን የእነዚህ ነገሮች አስፈላጊ ታናሽ ከሆነ ተቀባይ እንደሚሆን የሚያምኑ ብዙ አሉ። ታማኝ ባለመሆን $1,000 እና 10 ሳንቲም በሚነካ ልዩነት አለውን? ርዕሱ ታላቂውን ታናሽ ታማኝ ያለመሆን መረጃ አለ ደረጃ አለ። ፕሬዚደንት ሃንተርም ቀጠሉ፣ የመምህርና የመንፈስ ቅዱስ ጓደኝነት የምናገኝ ከሆንን ለራሳችን ታማኝ፣ ከእግዚአብሔርና ከሰዎች ጋር ታማኝ መሆን አለብን። የዚህም ውጤታ እውነተኛ ደስታ ነው። ትልቅም ይሁን ትንሽ በሁሉም ነገሮች ታማኝ ስንሆን በአእምሮ ሰላም ይሰማናል። እናም ንጹሕ የህሊና ይኖረናል። ግንኙነታችንም ይበለጽጋሉ፣ ምክንያቱም በታማኝነት ላይ የተመሰረቱ ናቸውና። ታማኝ ከመሆን ከሚመጡት በረከቶች ታላቅ የሆኑት የመንፈስ ቅዱስ ጓደኝነት ይኖረናል። በሁሉም ነገሮች ታማኝ ለመሆን የወሰንኩበትን ትንሽ ታሪክ ልንገራችሁ። አንድ ሰው በመሽት በቆሎ ከገረቤቱ እርሻ ለመስረቅ ሄደ። ትንሽ ልጁም በአጥር ላይ ቁጭ ብሎ ሌላ ሰው ሲመጣ ማስጠንቀቂያ እንዲሰጠው ነገረው። ሰውየው በእጁ ትልቅ ከረጢት ይዞ አጥሩን ዘለለ እና በቆሎውን ከመውሰዱ በፊት ወዲህና ወዲያ ተመለከተ። እናም ማንንም ሰው ባለማየቱ ከረጢቱን ለመምላት ሲጀምር ከዚያ ልጁ ጠራው እና እንዲህ አለው፣ አባዬ ያልተመለከትበት አንድ መንገድ አለ። ወደ ላይ ለመመልከት ረስተሃል አለው። ለሁላችንም በሚመጣው ታማኝ ያላለመሆን ስንፈተን ማንም አያውቅም ብለን ልንገምት እንችላለን። ይህ ታሪክ የሰማይ አባታችን ሁል ጊዜም እንደሚያውቅና እኛም በመጨረሻ ለእርሱ መልስ ሰጪ እንድንሆን እንድናስታውስ ያደርገኛል። ይህ እውቀት ታማኝ ለመሆን በወሰንኩበት ለመኖር እንድጥር ያደረገኝ። ታማኝ በመሆን አምናለሁ። ሁለተኛ 13 ከሶስተኛ የእምነት አንቀጽ የሚያስተምረው መሠረታዊ መመሪያ እውነተኛ በመሆን አምናለሁ የሚለው ነው። በእንግሊዝ መዝገብ ቃላት ውስጥ እውነት ማለት ጽኑ፣ ታማኝ፣ ትክክለኛ ወይም የማይቀየር ማለት ነው። ከመወዳቸው መጽሐፎች አንዱ በሻርሎት ብራንቴ የተጻፈው ጄን ኤር ነው። ጄን ኤር ገንዘብ የሌላት ወላጆቿ የሞቱባትና እውነት መሆን ምን እንደሆነ ምሳሌ የሆነች ሴት ነበረች። በዚህ ልበ ወልድ ታሪክ ውስጥ አቶ ሮቸስተር የሚባል ሰው ወይዘሮ ታይሪን ይወዳት ነበር፣ ነገር ግን ሊያገባት አልቻለም። ስለዚህ ወይዘሮ ታይሪን ሳይጋቡ ከእርሱ ጋር እንድትኖር ለመናት። ወይዘሪት ኤር አቶ ሮቸስተርን ትወደው ነበር። እናም ለትንሽ ጊዜም እንዳለበት አሰበችና በዓለም ውስጥ ማን ያስብልሻል ወይም አንቺ በምን ታደርጊያለሽ፣ ማን ይጎዳል ብላ ራሷን ጠየቀች። ወዲያም አየር ህሊናዋ እንዲል መለሰ፣ ለራሴ ያስባለሁ። በተጨማሪ ብቸኛ ጓደኛ የለሽም። የማልደገፍ ስሆን በራሴ በተጨማሪ ያከብራለሁ። በእግዚአብሔር የተሰጠን ሕግ አከብራለሁ። ሕግጋትና መሠረታዊ መመሪያዎች ፈተና በሌሉበት ጊዜ ብቻ የሆኑ አይደሉም። እንደዚህ አይነት ጊዜ ነው የተሰጡት። በራሴ ፈቃድ የምተላለፋቸው ከሆነ ዋጋቸው ምን ይሆናል? ዋጋ አላቸው። እንደዚህም ሁል ጊዜ እምነቴ ነው። በዚህ ሰዓት ያለኝን፣ በፊት የነበረኝን አሳስብበታለሁ። በፊት የወሰንኩት ይህ ብቻ ነው፣ ለዚህም ታማኝ ይሆናለሁ አለች። በፈተና ጊዜ ጄን ኤር ለምታምነው እውነተኛ ነበረች። እግዚአብሔር በሰጠው ሕግ ታምን ነበር። እናም ፈተናን ለመቋቋም ለወሰነችው ታማኝ ነበረች። የምናደርገው ተወዳጅ፣ ቀላል ወይም አስደሳች ባይሆንም ለምናምነው እውነት በመሆን ከሰማይ አባታችን ጋር ለዘላለም ሕይወት ለመኖር እንችላለን። ከሰማይ አባት ጋር በዘላለም በመኖር የሚያጋጥማት ደስታ እንዳስታውስ አንድ ወጣት ሴት የሳለችውን ይህንን ስዕል እወዳለሁ። እውነተኛ መሆን በሌሎች ሰዎች ሕይወት ላይ ጥሩ ተጽዕኖ እንዲኖረን ይፈቅድልናል። ለእምነቷ እውነተኛ ለሆነች ባላት ውሳኔ በሌላ ወጣት ሴት ሕይወት ላይ ታላቅ ተጽዕኖ ስለነበራት አንዲት ሴት የተነገረኝን ታሪክ በቅርብ ሰምቼ ነበር። ከብዙ ዓመት በፊት ክርስቲና ጀኒ በሄርስት ቴክሳስ በሚዘምሩበት ክፍል ውስጥ አብረው ይማሩ ነበር። ምንም እንኳ እርስ በራስ ባይተዋወቁም ክርስትን ስለ ሃይማኖትና ስለ ተለያዩ እምነቶቿ ከጓደኞቿ ጋር ጄኒ ስትነጋገር ትሰማ ነበር። በቅርብ ክርስቲን ጋር እንደገና ስትገናኝ ጄኒ ይህንን ታሪክ ነገረች። አንቺና ጓደኞችሽ የምትነጋገሩት ምን እንደሆነ አላውቅም ነበር። ስለዚህ ገና ወላጆቼ መጽሐፍ ቅዱስ እንዲሰጡኝ ጠየቅኩኝ። ይህም ተሰጠኝና ማንበብ ጀመርኩኝ። ይህም የሃይማኖት ጉዞዬን ጀመረ። 12 ዓመት አለፈ። አንድ ምሽት ተንበረከኩኝና ምን ማድረግ እንዳለብኝ እንዳውቅ ለመንኩኝ። ማታም ስላንቺ ስላንቺ ክርስቲ ኃይል ህልማየው። ከሁለተኛ ደረጃ ትምህርት ቤት ከተመረቅን በኋላ አይቼሽ አላቅም ነበር። ህልሜ ልዩ እንደነበር አሰብኩበት። ነገር ግን ምንም ትርጉም ያለው አልመሰለኝም ነበር። ለሚቀጥሉት ሶስት ምሽቶች ስለ አንቺ ህልም አየሁ። ህልሜ ትርጉም ማሰብ ጀመርኩኝ። አንቺ ሞርመን እንደነበርሽ አስታወስኩኝ። የሞርመን ዌብሳይትን ተመለከትኩኝ። የመጀመሪያ ያገኘሁት የጥበብ ቃላትን ነበር። እናቴ ከሁለት ዓመት በፊት በሳምባ ካንሰር ሞታ ነበር። የምታጭስ ነበርና ስለ ጥበብ ቃል ማንበቤ ልቤን ነካኝ። በኋላም የአባቴን ቤት ስጎበኝ ቁጭ ብዬ መጸለይ ጀመርኩኝ። የት መሄድ እንደሚያስፈልገኝ እና ምን ማድረግ እንዳለብኝ ለማወቅ ጸለይኩኝ። በዚያ ጊዜ የቤተ ክርስቲያናዊ ቲቪ ማስታወቂያ መጣ። ቁጥሩን ጻፍኩኝና በዚያ ምሽትም ደወልኩኝ። ሚስዮኖቹ ከሶስት ቀን በኋላ ደወሉኝና መጽሐፈ ሞርሞን ለእኔ እንዲያመጡልኝ እንደምፈቅድላቸው ጠየቁኝ። እኔም እሺ አልኩኝ። ከሶስት ወር ከግማሽ በኋላ ተጠመቅኩኝ። ከሁለት ዓመት በኋላ ከባለቤቴ ጋር በቤተ ክርስቲያን ውስጥ ተገናኘው። በዳላስ ቤተ መቅደስ ውስጥ ተጋባን። አሁን ሁለት ልጆች ወልደናል። ክርስቲ ላመሰግንሽ እፈልጋለሁ። በሁለተኛ ደረጃ ትምህርት ቤት ውስጥ በሙሉ አስደናቂ ምሳሌ ነበርሽ። ሚስዮኖቹ አስተማሪዎች አስተማሩኝ እና ምን እንድጠመቅ ጠየቁኝ። ነገር ግን አንቺ የእኔ ሶስተኛ ሚስዮን ነበርሽ። በስራሽ ዘር ተከልሽ። እናም በእውነትም ሕይወት የሚሻል እንዲሆን አደረግሽ። አሁን የዘላለም ቤተሰብ አለኝ። ልጆቼ የወንጌሉ ሙላት በማወቅ ያድጋሉ። እናም መስጠት ከምችሉ በረከቶች ታላቅ ነው። ከእርሷ ጋር ይህንን ስነጋገር ክርስቲ እንዲህ አለች። አንዳንድ የአስራ ሶስተኛ የእምነት አንቀጽ የሚዘረዝራቸው ጸባዮች እንሰማለን። እናም ከምንችለው በላይ እንደሆነ ይሰማናል። ነገር ግን በእነዚህ መሠረታዊ መመሪያዎች ስንኖር እና የክርስቶስን ምሳሌ ስንከተል ልዩነት ልናመጣ እንችላለን። አምን በአልማ 26 ቁጥር 3 ውስጥ ይህ በእኛ ላይ የወረደው በረከት ነው። ይህን ታላቅ ሥራ ለመፈጸም በእግዚአብሔር እጅ መሣሪያ ይሆናል እንዳለው ይሰማኝ ነበር አለች። እያንዳንዳችሁ ታማኝና እውነተኛ በመሆን እናምናለን ብቻ ሳይሆን እያንዳንድ ቀን በዚህ ቃል ኪዳን ለመኖር እንድትወስኑ ጸሎቴ ነው። ይህንን ስታደርጉም ወደዚህ እያንዳንዳችሁ እንድትሰሩ የተላካችሁትን ስታከናውኑ የሰማይ አባት ጥንካሬ፣ ፍቅርና በረከቶች እንዲደግፋችሁ ጸሎቴ ነው። እነዚህን ነገሮችን ብለው በኢየሱስ ክርስቶስ ስም ነው። አሜን።